ሶማሊያ ግብጽ በአዲሱ የአፍሪካ ህብረት በአውሶም ተልእኮ ውስጥ ሚና እንዲኖራት ስትጋብዝ ኢትዮጵያ ስከታሳስ ወር ድረስ ከተልእኮ እንድትወጣ በማሳሰቧ የአፍሪካ ህብረት ተግዳሮቶች ተጋርጠውበታል። ኢትዮጵያ ሽግግሩ በአደጋዎች የተሞላ ነው ስትል ያስጠነቀቀች ሲሆን ቀጠናው ያልታወቀ አደጋ ውስጥ ገብቷል ብላለች። በአፍሪካ የሚገኘው የአሜሪካ ጦር አዛዥ ጄነራል ማይክል ላንግሌይ ዩናይትድ ስቴትስ አሁን የምታደርገውን የሶማሊያን ኃይሎች የመምከርና የመርዳት ተልእኮዋን ትቀጥላለች ብለዋል። በአፍሪካ የሚመራ በአሜሪካ የሚደገፍ ነው ያሉት ላንግሌይ ትግሉ የነሱ ነው ብለዋል። ላንግሌይ ባለፈው ሳምንት ለቪኦኤ በሰጡት ቃለ መጠይቅ በሶማሊያ ያለው ልዩነትና ከአልሸባብ ጋር የሚደረገውን ጦርነት ሳቢያ በአፍሪካ ቀንድ ያለው ቀውስ ምን መልክ እንደሚኖረው ተጠይቀው ነበር።
From outside looking in, that's President Hassan Sheikh Mohammed and the government of Ethiopia as they gone through
ይህ ሰራዊት ወደሚያዋጡ ሀገሮች የሚወርድ ነው። የሚሳተፈው ማን ነው? ሰራዊት የሚያዋጣ ሀገር የትኛው ነው? ከአትሚስ ወደ አውሶም የሚደረገው ሽግግር በዚህ ዓመት መጨረሻ ይጀምራል። የአትሚስ አገልግሎት የሚያበቃው እንደ አውሮፓውያን አቆጣጠር ታህሳስ 31 ነው። ከዚያ አውሶም ወዲያውኑ ተግባራዊ ይሆናል ተብሎ ይጠበቃል። ያልታወቀው ነገር የአውሶምን ተዋጽኦ ለመመስረት ወታደሮችን የሚያዋጡ ሀገሮች እነማን ናቸው የሚለው ነው። ይህ እስካሁን አልተጠናቀቀም። ያ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የሶማሊያ መንግስትም ያንን እያደረጉ ነው። እኛ በእነዚያ ውይይቶች ውስጥ የለንበትም። በቅርቡ ግን ይፋ ይሆናል። አትሚስ ሲዋቀር ዋናይቱና ከግንባር ቀደም ሀገሮቿ አንዷ ኢትዮጵያ ነች ብዬ ተስፋ አደርጋለሁ። ስለዚህ ያሳሰበኝ ይሄ ነው። ኢትዮጵያ በተለይ በደቡብ ምዕራብ ክልል ለነጻነት እና መረጋጋት ያበረከተችው አስተዋጽኦ ጠቃሚ ነው።
ከጥቂት ወራት በፊት ኢትዮጵያና ሶማሊያ ከሌሎች ግንባር ቀደም አገራት ከሆኑት ኬንያና ጅቡቲ ጋር በአልሸባብ ላይ ሁለተኛ ዙር የጋራ ወታደራዊ ዘመቻ ለመጀመር በዝግጅት ላይ ነበሩ። ያ ቅድ አሁን የቀረው በኢትዮጵያና በሶማሊያ መካከል ባለ አለመግባባት የተነሳ ይመስላል። ጄነራል ላንግሌይ
it comes down to troop contributing countries. Who's going to play? Who's going to be a troop contributing country? The transition from Atmos to Awesome.
ከውጭ ሆነው ወደ ውስጥ ይመለከቱ ፕሬዝዳንት ሐሰን ሼክ መሐመድ እና የኢትዮጵያ መንግስት በተለይ ብዙ ጊዜ የጥቁር አንበሳ ጦር ተብሎ ለተዋቀረው የተቀናጀ ኃይልን በማቋቋም ሂደት ያሳለፏቸው አንዳንድ ግጭቶች አሉ። ስለዚህ ልዩነታቸውን ፈተው ወደ ኃይል መቀላቀል ይችሉ እንደሆነ ጊዜ ነግረናል። ምክንያቱም አብረው ሲሰሩ አልሸባብን በማጽዳት ረገድ በጣም ውጤታማ ይሆናሉ።
ጀነራል ላንግሌይ የአሜሪካ ኃይሎች በማስወጣትና ኃይሎችን ለማስገባት በሚደረገው የሽግግር ሂደት የጸጥታ ጥበቃ ለማሟላት በመሞከር እንደማይሳተፉ ገልጸዋል።
That's not what we're there for. I'll say we're there to support
ያ አይደለም። እኛ እዚህ ያለነው ለዚህ አይደለም። እኔ የምለው እኛ ያለማቋረጥ በዛ የተገኘ ነው ፕሬዝዳንት ሐሰን መሐመድ ሠራዊታቸውን እንዲገነቡ ለመርዳትና ለመደገፍ ነው። የተለያዩ እርከን ያላቸውን ኃይሎች በመገንባት ሂደት ውስጥ እያለፉ ነው። እኛ አንድ ብርጌድ አለን። ሌሎች ሀገሮችም ብርጌድ እያሰለጠኑ ነው። ስለዚህ ይህ ሠራዊታቸውን መዋቅራዊና ስልጡን የማድረግ አንዱ አካል ነው። ወታደራዊ ዘመቻ እንዴት ነው የሚካሄደው? የሱ ባለቤት እሳቸው ናቸው። ይህ ፕሬዝዳንት ባይደን ባስቀመጡልን የብሔራዊ ደህንነት ስትራቴጂ መሰረት በአፍሪካ ካለን ተነሳሽነትና በአገሪቱ ካለን አቀራረብ ጋር የሚሄድ ነው። የአፍሪካ አጋሮቻችን ጋር ያለን መርህ አፍሪካ ምርና ዩናይትድ ስቴትስ አስቻይነት ነው። ስለዚህ እኛ አስቻይነት ማለት ሰራዊታችን መሬት ላይ ይሰማራሉ ማለት አይደለም። እኛ እዛ ያለ ነው ለማማከርና ለድጋፍ ነው፣ ስልጣናቸውን ለማገዝ ነው። ውጊያው ግን የነሱ ነው። ፕሬዝዳንት መሐመድ ሁልጊዜ ይህ የኛ ትግል የኛ ውጊያ ነው፣ ስለረዱን እና ስላስቻሉን እናመሰግናለን ይላሉ።
ጀነራሉ አክለውም የሶማሊያው ፕሬዝዳንት መሬት ላይ የሚሰማሩ የአሜሪካ ኃይሎችን አልጠየቁም ብለዋል። የሶማሊያን ኃይል ማፍራትና ከአልሸባብ ነጻ በወጡ አካባቢዎች የሚካሄደውን የድህረ ነጻነትና የመረጋጋት ስራዎችን ለማየት ሶማሊያን በየሶስት ወሩ እንደሚጎበኙም ጀነራሉ ገልጸዋል። አልሸባብ አካባቢውን እንደገና ለመቆጣጠር ስለሚሞክር ሶማሊያ ጠንካራ ኃይል ያስፈልጋታል ብለዋል። አልሸባብ በሶማሊያ ማከላይ ክልሎች ጥፋት ካደረሰ በኋላ ጁባ ሸለቆ ውስጥ መሽጎ ራሱን እንደገና ያደረጀ ነው ብለዋል። ቡድኑ ልዩነቶችን ለመጠቀምና እንደ መመልመያ ዘዴም ሊጠቀምባቸው አጋጣሚዎችን እየፈለገ ነው ሲሉም ጀነራሉ ተናግረዋል። ላንግሌ በሶማሊያ ፑንትላንድ ግዛት ውስጥ የእስላማዊ መንግስት አጣቂዎች እድገት ያሳስበኛል ብለዋል። በሶማሊያ ያለው የእስላማዊ መንግስት አራማጁ ወይም አይኤስ ቁጥር መጨመርና የውጭ ተዋጊዎችም ቁጥር በአካባቢው ሊያድግ እንደሚችል የሶማሊያ ባለሙያዎች ትንታኔ አረጋግጧል። እድገቱ ምን ያህል እንደሆነ የተጠየቁት ላንግሌ ሲመልሱ
I would say since in the past year it's probably grown probably twofold.
አው በስተዋል ካለፈው አመት ጀምሮ አድጓል። ምናልባትም ሁለት እጥፍ ጨምሯል። ቁጥሮችን መናገር አልፈልግም ግን ባለፈው አመት ከነበረው የበለጠ ሊሆን ይችላል።
የአይሲስ ተዋጊዎች ቁጥር ከዚህ ቀደም ከ100 እስከ 400 የሚደርስ እንደነበሩ ተዘግቧል። አንድ ባለሙያ ግን ቁጥራቸው በዚህ አመት ከፍ ማለቱን ይከራከራሉ። አንዳንድ የደህንነት ባለሙያዎች የቡድኑን ቁጥር ከ500 እስከ 600 ታጣቂዎች እንደሆነ ይገምታሉ። ይህ አሃዝ እስካሁን በአካባቢው የሶማሌ ባለስልጣናት አልተረጋገጠም። አዲስ የመጡት አብዛኞቹ ከመካከለኛው ምስራቅና ከሰሜን አፍሪካ የመጡ ናቸው ተብሏል። ኢትዮጵያውያንም በቡድኑ ውስጥ ከፍተኛ ቁጥር እንደሚኖራቸው ይታመናል። የኢትዮጵያው የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት አቶ ነብዩ ተድላ በቅርቡ ለቪኦኤ እንደተናገሩት የኢትዮጵያ ዜጎች በአልሻባብና በአይኤስ የመመልመላቸው ጉዳይ በአሁኑ ጊዜ በኢትዮጵያ መንግስት ዘንድ እንደ ትልቅ ችግር የሚታይ አይደለም። ነብዩ አያይዘውም በአሸባሪው ቡድን የሚደርሰውን ፈጣን የጸጥታ ስጋት ለመቅረፍ ኢትዮጵያ የምታደርገውን ጥንቃቄ የተሞላበት ክትትል፣ መረጃ ማሰባሰብና ከክልላዊ አጋሮች ጋር የምታሳየውን የትብብር ጥረቶች እንዲሁም የአፍሪካ ህብረት ተልዕኮ አካል ሆኖ በሶማሊያ የሚገኙ የኢትዮጵያ ወታደሮች አሸባሪ ቡድኑ ተጽዕኖውን ለማስፋትና ከድንበር ባሻገር የሚያደርገውን የምልመላ ጥረቶችን በማክሸፍ የተጫወቱትን ሚና በመጥቀስ አመስግነዋል።